አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ውስጥ ከ60 በላይ የደህንነትና የሜቴክ ባለስልጣናት የያዙ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ኤርትራ ላይ ጥሎት የነበረውን ማዕቀብ አነሳ። ኢትዮጵያ ወታደራዊ ኃይሏን ለማዘመን ባላት እቅድ መሰረት የጠፈር ኃይልን የመጨመር እቅድ እንዳላት ተዘገበ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ጥንቅራችን የምንመለከተው። ሮይተርስ የዜና አገልግሎት በኢትዮጵያ ወታደራዊ ኃይል የሚተዳደረውን የብረታ ብረትና ኢንጂነሪንግ ኮርፖሬሽን የቀድሞ ዋና ዳይሬክተር ሜጀር ጀነራል ክንፈ ዳኘው ስለመታሰር ዘግቧል። ሜጀር ጀነራል ክንፈ የታሰሩት የሀገሪቱ ጠቅላይ አቃቤ ሕግ የተለያዩ ምርመራዎችና እስራቶች መፈጸማቸውን ካስታወቁ በኋላ ነው። ዲፕሎማቶችና ተንታኞች በሀገሪቱ የተደላደለ ቦታ በነበራቸው ሰዎች ላይ የተከፈተ ጥቃት ነው ማለታቸውን የሮይተርስ ዘገባ ጠቅሷል። ወታደራዊ እቃዎችን በሚያመርተውና ከእርሻ አንስቶ እስከ ህንጻ ስራ በሚሄዱ በርካታ ዘርፎች በሚሳተፈው ሜቴክ በሚል ሕጽሮት በሚታወቀው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ላይ በተደረገው ምርመራ የሙስና ተግባር መፈጸሙን አሳይቷል ሲሉ ጠቅላይ አቃቢ ሕግ ብርሃኑ ጸጋይ ማስታወቃቸውን ዘገባው ጠቅሷል። ትላንት ደግሞ የቀድሞው የደህንነት ክፍል ምክትል ኃላፊና የፌዴራል ፖሊስ ኮሚሽን ኮሚሽነር የነበሩት ያሬድ ዘሪሁን መያዛቸውን ዋናው አቃቢ ሕግ ብርሃኑ ጸጋይ በትዊተር ማስታወቃቸውን ሮይተርስ የዜና አገልግሎት አውስቷል። ባለቤታቸው ሊደብቋቸው ሞክሯል በሚል ክስ እንደተያዙም ተገልጿል። አቶ ያሬድ ባለፈው ሚያዝያ ወር የፌዴራል ፖሊስ ኃላፊ ሆነው ተሾመው ነበር፣ ነገር ግን ከሶስት ወራት በኋላ ከስልጣናቸው ተሰናበቱ። የመንግስት ይዞታ በሆነው ኢትዮ ቴሌኮም የጸጥታ ክፍል ኃላፊም እንደታሰሩ ፋና ብሮድካስቲንግ ኮርፖሬሽን መዘገቡን በአጠቃላይ ካለፈው ሰኞ አንስቶ ከደህንነት አገልግሎትና ከሜቴክ ከ60 በላይ ባለስልጣኖች መያዛቸውን ሮይተርስ የዜና አገልግሎት ገልጿል። የብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ኤርትራ ላይ ተጥሎ የነበሩት ማዕቀቦች እንዲነሱ በሙሉ ድምፅ መስማማቱን ዘግቧል። በኤርትራ ላይ ማዕቀቦች የተጣሉት ከ9 ዓመታት በፊት ሲሆን የመሳሪያ ንብረት እንዳይንቀሳቀስ ማገድንና የጉዞ ክልከላን ያቀፉ ነበሩ። ማዕቀብ የተጣለበት ምክንያት የኤርትራ መንግስት ሶማሊያ ያሉትን የአልሸባብ አማጽያንን ይደግፋል በሚል ነው። ኤርትራ ግን አልደገፍኩም በማለት ስታስተባብል ቆይታለች። በኤርትራ ላይ ተጥሎ የነበረው ማዕቀብ እንዲነሳ የቀረበውን የውሳኔ ሀሳብ ያረቀቀችው ብሪታንያ ስትሆን ዩናይትድ ስቴትስ እና አጋሮቿ እንደደገፉት የቢቢሲ ድረገጽ ጠቁሟል። የተባበሩት መንግስታት ድርጅት ማዕቀቡን የማንሳት ውሳኔ ወሰደው ኤርትራ ከጎረቤቶቿ ሀገሮች ጋር ያላትን ግንኙነት ካሻሻለች በኋላ ነው። ኤርትራ ከኢትዮጵያ ጋር ብቻ ሳይሆን ከሶማሊያና ከጅቡቲ ጋር የነበራትን የሻከረ ግንኙነት ማሻሻሏ የሚታወቅ ነው። ኢትዮጵያ፣ ኤርትራና ሶማሊያ የትብብር ስምምነት ፈርመዋል። ከዚያም አልፎ የአፍሪካ ቀንድ ሀገሮቹ የኢኮኖሚ ቡድን ስለመመስረት እቅድም እያነሱ ናቸው። በእርግጥ ከዚያ በፊት የድንበር ጠብን የመሳሰሉ ብዙ መፈታት ያለባቸው ጉዳዮች ቢኖሩም መሪዎቹ ይህን ለማመን ደፍረዋል ሲል የቢቢሲ ድረገጽ ላይ የወጣው ዘገባ አስገንዝበዋል። የኤርትራ መንግስት ማዕቀቡ ከተነሳለት በኋላ የፖለቲካ ዓላማ አለው ይለው ለነበረው ማዕቀብ ካሳ እንዲከፈለው እየጠየቀ መሆኑን ዘገባው አክሏል። ብሉምበርግ የዜና አገልግሎት በዘገበው መሰረት ኢትዮጵያ ወታደራዊ ኃይሏን ለማዘመን ባላት እቅድ መሰረት የጠፈር ኃይልን የመጨመር እቅድ አላት። ይህ ለውጥ ጠቅላይ ሚኒስትር አብይ አህመድ በመጋቢት ወር ስልጣን ላይ ከወጡ ወዲህ በተግባር ላይ ያዋሉት የፖለቲካና የኢኮኖሚ ለውጥ አካል ነው። በየብስ የተከበበችው ኢትዮጵያ የባህር ኃይል ሰፈር የመገንባት እቅድም አላት። የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ባለፈው ሐሙስ ከአዲስ አበባ በኢሜይል ባወጣው መግለጫ ዘመናዊ የጦርነት አካሄድ የብስን፣ አየርን፣ ሳይበርንና ጠፈርን ያቀፈ በመሆኑ እነዚህን ሊያካትት የሚችል የጦር ኃይል እየተገነባ ነው ማለቱን የብሉምበርግ የዜና አገልግሎት ጠቅሷል። መግለጫው አያይዞም የሀገሪቱ መከላከያ ኃይል ህግ የባህር ኃይልና ለወደፊት ሳይበር ሴኩሪቲን እንዲሁም የጠፈር ኃይልን እሳቤ ውስጥ የሚያስገባ እንዲሆን ተደርጎ የተስተካከለ መሆኑን አመልክቷል። ኢትዮጵያ በተጨማሪም ተፊል የውጭ ጉዳይና የብሔራዊ ጸጥታ ፖሊሲ ስትራቴጂን በአዲስ መልክ የመከለስ እቅድ እንዳላት የኢትዮጵያ ዜና አገልግሎት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለምን ጠቅሶ ባለፈው አርብ መዘገቡን የብሉምበርግ የዜና አገልግሎት ገልጿል። ለ16 ዓመታት ያህል የዘለቀው ፖሊሲ ከወቅቱ የዓለምና የአገር ውስጥ ሁኔታ ጋር ሊራመድ በሚችል መልኩ ይጠናል ሲሉ ቃል አቀባዩ መናገራቸውን ዘገባው ጠቅሷል። መንግስት የባህር ኃይልን ለመመስረት ስለሚቻልበት መንገድ ከሌሎች ሀገሮች ጋር እየተመካከረ መሆኑን ምክትል የኢትዮጵያ ብሔራዊ የመከላከያ ኃይል ጀነራል ብርሃኑ ጁላ መናገራቸውን ኢትዮጵያን ሄራልድ ጋዜጣ መጠቆሙን ብሉምበርግ የዜና አገልግሎት ጠቅሷል። አድማጮች፣ ዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።